በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የክርስቶስ ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የቅዱሳን የጻድቃን የሰማዕታት ወዳጆች በእግዚአብሔር ስም እንደምን ሰነበታችሁ? አሜን። አምላካችን ልዑል እግዚአብሔር በቸርነቱ ጠብቆ ቅዱስ ቃሉን እንድንማር ስለፈቀደልን ስሙ የተመሰገነ ይሁን። እግዚአብሔር እንደፈቀደ ዛሬ የምንማርበት የትምህርት ርዕስ በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 18 ባለው ኃይለ ቃል ላይ ተመስርተን ይሆናል። መነሻ የሚሆነን ርዕሳችን ያልታወቀው መድኃኒት። እግዚአብሔር አምላክ መሲሩና ጥበቡን ይግለጥልን። እንግዲህ የያዝነው ወር ወይም ደግሞ አሁን ያለንበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመውን ጾም አብይ ጾም እየተባለ የሚጠራውን እየጾምን ነው ያለ ነው። እነዚህን የአብይ ጾም ሳምንታት ቤተ ክርስቲያን 8ቱን እሁዶች ስያሜ ሰጥታ እለቱን ስታስብ ቃለ እግዚአብሔር ስትናገር ተውላለች ማለት ነው። ስለዚህም በዚህም መሰረት ዘወረደ፣ ቅድስት፣ ምኩራብ እያለች ጠርታ ዛሬ ደግሞ መጻጉዕ ብለን የምናስበው እለት ነው። መጻጉዕ ማለት ድውይ ወይም በሽተኛ ማለት ነው። መጽሐፉ እንደሚነግረን ከዚህም በኋላ በአይሁድ በዓል እንዲሆነ ጌታችንም ኢየሱስ ክርስቶስ ወጣ፣ በኢየሩሳሌምም በበጎች በር አጠገብ መጠመቂያ ነበረች፣ ስሟም በዕብራይስጥ ቤተ ሳይዳ ይሏታል ብሎ ይጀምርልናል። አምላካችን መድኃኒታችን ኢየሱስ ክርስቶስ የአይሁድ በዓል በሆነበት እለት ወደ ኢየሩሳሌም ወጣ። ይህች በዓል የማትታወቅ በዓል ነች፣ አንድም ሁለተኛዋ ፋሲጋ ነች ብሎ አባቶቻችን ያስረዱናል። ከዚያም በኋላም በበጎች በር አጠገብ ያለች የመጠመቂያ ስፍራ ቤተሳይዳ ወደምትባል ቦታ እንዳቀና መጽሐፉ ይነግረናል። ቤተሳይዳ ማለት የአሳ ማጥመጃ ቤት ማለት ነው። በሌላ መልኩ ደግሞ ቤተሳይዳን ቤተ ኤሰዳ ይሏታል፣ ወይም ደግሞ ቤተ ዛታ ይሏታል። ይህም እንደ ምንድን ነው ቢሉ የምህረት ቤት፣ የምህረት አደባባይ እንደ ማለት ነው። ይህቺ ቤተ ሳይዳ 5 መመላለሻ ያሏት መጠመቂያ አላት። 5 መመላለሻ መኖሩ 5ቱ መመላለሻ የ5ቱ አማደ ምስጢር፣ በ5ቱ መመላለሻ ወይም በ5ቱ እርከን የሚቀመጡ ሰዎች የ5ቱ ጾታ ምእመናን ምሳሌ ናቸው። 5ቱ ጾታ ምእመናን የምንላቸው ካህናት፣ ቀሳውስት፣ አሮግ ወይም ደግሞ አዛውንቶች፣ ሴቶችና ወጣት፣ እነዚህን 5ቱ ጾታ ምእመናን በመባል ይታወቃሉ ማለት ነው። ሌላው ወደዚህ የመጠመቂያ ስፍራ ብዙ ሰዎች ይሰበሰቡ ነበር። ከነዚህ ሰዎች ውስጥም እውሮች፣ አንካሶች፣ ሰውነታቸው የሰለለ ወይም ድውያን ብሎ መጽሐፉ ይገልጣቸዋል ማለት ነው። እነዚህ ሁሉ ፈውሰ ምህረትን ለማግኘት በዚች ቤተሳይዳ በምትባል ቦታ ላይ ተሰብስበው ፈውስን ይጠባበቁ ነበር። በየሳምንቱ ቅዳሜ መልአኩ እየወረደ ውሃውን ያማታው ነበር። መጽሐፉ እንዲህ ይላል፣ መልአኩም በወረደ ጊዜ ውሃው ይማታ ነበር ይላል። መልአኩ ስለምን ይወርዳል ቢሉ ውሃውን ለመቀደስ ወይም ለቅዱሰ ሰማያት ብለው አባቶቻችን ይነግሩናል ማለት ነው። ከዚያ ባሻገር ደግሞ ውሃው ስለምን ይናወጥ ነበር ሲሉ መልአኩ እንደወረደ ለማጠየቅ ወይም ደግሞ በውሃ ላይ ፈውሰ ምህረት እንደወረደ ለማጠየቅ ውሃው ይማታ ነበር። ውሃው ተራ ውሃ ነው። ለዚህም ነው መልአኩ የሚወርደው። ተራ ውሃ ማለታችን በክረምት የሚሞላ በበጋ የሚጎደል ማለት ነው። አንድም ደግሞ ፈለገ ቄድሮስ ነው ውሃው፣ አንድም ሶሎሞን በጥበብ ያስገባው ነው ይላሉ። ያኛው ነው ውሃ ማለት ነው። እንግዲህ ቅዳሜ ቅዳሜ በየእለቱ ቅዳሜ ቅዳሜ አንድ አንድ ድዊ ይፈወስ ነበር። ከአንድም አይጎልም ከአንድም አይጨምርም። ይህ እንደምንድነው ቢሉ አንድ አንድ መፈወሱ አለ መቅረቱ ስለምንድነው ቢሉ ተአምራት በአባቶቻችን ጊዜ እንጂ በእኛ ዘመንስ ቀርቷል ብለው ተስፋ እንዳይቆርጡ፣ አለ መደገሙ ደግሞ ስለምንድነው ቢባል በኦሪት ፍጹም ድህነት እንዳልተደረገ ለማጠየቅ ማለት ነው። ይህም ማለት በኦሪት ፈውሰ ስጋ ቢገኝ እንጂ ፈውሰ ነፍስ የለምና፣ ድህነተ ስጋ ቢገኝ እንጂ ድህነተ ነፍስ የለምና ማለት ነው። ይሄም ምሳሌ አለው። መልአኩ የቀሳውስት ውሃ የጥምቀት አምስቱ እርከን የአምስቱ አማደ ምስጢር ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ሰው ቀረበና ወይም ወደዚህ ቦታ ቀረበና ከ38 ዓመት ጀምሮ ድውይ የነበረ ወይም ልምሾ የነበረ ሰው በአልጋ ላይ ተኝቶ አገኘ ይላል። አሁን ይህ ሰው 38 ዓመት ያክል በደዌ ዳኛ በአልጋ ቁራኛ ተይዞ ይኖር ነበር። ያን ያክል ዘመን የሚረዳው የሚያግዘው ሰው አጥቶ ወይም መልአኩ ውሃውን ባማታው ጊዜ አንስቶ ወደ ውሃ ውስጥ የሚጨምረው ሰው ባለመኖሩ ማለት ነው። ይሄም የሚያሳየው ምንድን ነው? ሰው ሁልጊዜ ስለ ራሱ እንጂ ስለ ሰዎች አለማሰቡን ያሳየናል። ዛሬም የምንመለከተው እንግዲህ እንዲህ ነው። አንዱ ለመጥገብ ሲል ሌላውን ይገድላል። አንዱ በአንዱ ላይ ቆሞ ይከብራል ማለት ነው። በብሉይም ጊዜ ያየነው ወይም በዚህ ድውይ ዘመን የተመለከትነው ያኛውን ያክል ነው። 38 ዓመት ሙሉ ለዚህ ሰው የሚያዝንለት ሰው አልነበረም። አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው እንደሌለ አይቶ ወደ እሱ ቀረበ። ሁልጊዜ ለተገፉት ድጋፋቸው ምርኩዛቸው እሱ ነውና፣ ለወደቁት መነሳታቸው ለመነሳታቸው ምክንያት መድኃኒታችን ኢየሱስ ክርስቶስ ነውና ወደዚህ ሰው ቀረበ ይላል። አምላካችን እግዚአብሔር ሁላችንንም በምህረቱ ይቅረበን። ወደዚህ ሰው ከቀረበ በኋላ ልትድን ትወዳለህን አለው። የፍቅር አምላክ በፍቅር ቋንቋ ያውም እያስፈቀደ ስለምን ጠየቀው? ሊድን አይደለም እንዴ በዛ ቦታ ላይ የተቀመጠ ቢሉ፣ አዎ ስለ ሁለት ምክንያት እንዲህ ብሎታል። አንደኛ አላዋቂ የነበረን ስጋ ፍጹም እንደ ተዋሃደ ለማጠየቅ። ምክንያቱም ስጋ ከተዋህዶ በፊት አላዋቂ ደካማ ምውት ነበርና፣ ከተዋህዶ በኋላ ግን አላዋቂ የነበረው ስጋ አዋቂነትን ገንዘቡ አድርጓል። ምክንያቱም መለኮት ከስጋ ጋር በተዋሃደ ጊዜ የስጋን ገንዘብ ገንዘቡ አድርጓልና ማለት ነው። በሌላ መልኩ አስፈቅዶ ለማድረግ ነው። ሁለተኛው ምክንያቱ የጠየቀበት ምክንያት ልትድን ትወዳለህ ማለቱ አስፈቅዶ ለማድረግ። ለምን ቢሉ በዕለት አርብ በጥፊ የሚመታው እንደሆነ ያውቃልና፣ ሰዎች በጥፊ የመታው ጊዜ ያዳነህን እንዴት ትመታለህ ብለው ሲጠይቁት እሱም መች አድነኝ ብየው እንዳይል ማለት ነው። በዚህ ምክንያት አስፈቅዶታል ማለት ነው። እንግዲህ ያ መጻጉ ወይም ድዊ ይሄኛውን በተባለ ጊዜ የተናገረው አንድ ነገር ነው። አዎ ጌታዬ መዳንሻለሁ፣ ነገር ግን ሰው የለኝም አለው። ውሃው በተንቀሳቀሰ ጊዜ መልአኩ ውሃውን ባማታ ጊዜ ወደ ውሃው አንስቶ የሚጥለኝ ሰው የለኝም አለው። ዛሬ ብዙ ሰዎች ሰውን አጥተው ዛሬም ድረስ በደዌ ዳኛ በአልጋ ቁራኛ የሚሰቃዩ ሰዎች አሉ። የረሀብ ጠኔ የፈጃቸው በሽታ ያደቀቃቸው ብዙ ሰዎች አሉ። የሰው ያለ የሚሉ በኋለኛውም ዘመን ሰው ለሌላቸው ሰዎች ነው እንግዲህ መድኃኔዓለም ኢየሱስ ክርስቶስ ተርቤ አላበላችሁኝም ብሎ ስለ እነሱ የሚዋቀሰው ማለት ነው። ሰው የለኝም አለው። እንዲህ ማለቱ ስለምንድን ነው የሚሉ የሰላሳ ዓመት ጎልማሳ ነውና መድኃኔዓለም ኢየሱስ ክርስቶስ ነጥቆ ከኋላ ይጥለኛል ብሎ አንድም የአምስት ገበያ ህዝብ ተከትሎታልና እነዚህ የአምስት ገበያ ህዝብ መካከል አንዱን ያዝልኛል ብሎ ሰው የለኝም አለ። መድኃኔዓለም ኢየሱስ ክርስቶስ ግን በዚህ ሰው ላይ ሊያሳየው የፈለገው ትልቅ እጅግም የከበረ ታምራት ነበረና ተነስተህ አልጋህን ተሸከም አለ። ያ ድዊ ይህንን ቃል ከሰማባት ሰዓት ጀምሮ ተነስቶ ጸንቶ ቆመ። መቆም ብቻ አይደለም፣ 38 ዓመት ሙሉ ተሸክመው የነበረችውን አልጋውን ተሸከመ። እንዴት ይቻላል? ይህ በጣም የሚደንቅ ነገር ነው። ስለምን ብትሉ ብዙ ጊዜ ሌላው እንኳ ቢቀር 15 ቀንና አንድ ወር በአልጋ ላይ ከቆየን ተነስተን ለመራመድ እጅግ ሰውነታችንን ይከብደናል። ይህ ሰው 38 ዓመት ሙሉ ተኝቷል። አይደለም ህመሙ፣ አልጋ ላይ መተኛቱ በራሱ ህመም ነው፣ ህመምን ይጨምራልና። ይህ ሰው ግን በረታ። ለምን? የሰማው ቃል የእግዚአብሔርን ቃል ነውና። በሉቃስ ወንጌል ምዕራፍ 7 ላይ የምናገኘው ሮማዊው ወታደር ቃል ተናገር ያለው ቃሉ ምን ያህል ብርታት እንደሚሰጥ ስለተረዳ ነው። በዚህ ምክንያት መጻጉዕ እግዚአብሔርን ቃል የመድኃኒታችን ኢየሱስ ክርስቶስን ቃል በሰማ ጊዜ በረታ። ካልጋ ላይ የቆየው ሰው ተነስቶ ጸንቶ ቆመ ይላል። እግዚአብሔር የተመሰገነ ይሁን። እንግዲህ ከዚህ እንደምንረዳው ፈውሱ ፍጹም መፈወሱን ያሳየናል ማለት ነው። ተረፈ ደዌ የለበትም ማለት ነው። ተረፈ ሕማም የለበትም ማለት ነው። ፈውሱ ከሌሎች ፈውሶች ሁሉ እንዲለይ የሚያደርገው ከዚህ አንጻር ነው። የተሸከመችውን አልጋ መሸከም ችሏልና ማለት ነው። ነገር ግን ይህ ሰው ከተፈወሰ በኋላ ያዳነውን አምላክ ከማመስገን ይልቅ ወደ ሌላ ቦታ ነበር እንግስቃሴ ያደረገው። ይሄኛው እንደምንረዳለን ቢሉ በኋላ ላይ ማናዳነህ ሲባል ያዳነኝን አላቀውም በማለት እንረዳለን ማለት ነው። እንግዲህ ተመልከቱ ስንፍናው 38 አመት ሙሉ በደዌ ዳኛ ባልጋ ቁራኛ ሲሰቃይ የነበረው ይህ ሰው አምላኩን መድኃኒቱን አዳኙን አላውቅም አለ። ዛሬ ስንቶቻችን እግዚአብሔርን እናውቃለን? ስንቶቻችን መድኃኒታችንን እናውቃለን? በየዕለቱ በየጊዜው የተለያዩ ተአምራትን በህይወታችን ውስጥ ይፈጸማል። ይልቁኑ በቅዳሴው ተሳትፈን፣ በሰዓታቱ ተሳትፈን፣ በኪዳኑ ተሳትፈን፣ ቅዱስ ስጋው ክቡር ደሙን በልተን አምላካችሁ ማን ነው ይባል አንደበታችንን ሞልተን አፋችንን ከፍተን ፊታችንን ጸፍተን የምንናገርበት አቅም የለንም። ለምን ቢባል እግዚአብሔርን እንደ እግዚአብሔርነቱ እንደ አምላክነቱ አለማወቃችንን ያሳያል ማለት ነው። በዮሐንስ ወንጌል ምዕራፍ 9 ቁጥር 1 ላይ የምናገኘው በደረቅ ግንባር ላይ አይን የተሳለለት ሰው ግን ከዚህ ሰው እጅግ ይለይ ነበር። ማን አዳነ ሲባል ያዳነኝ ኢየሱስ ክርስቶስ ነው ብሏል። አዳኙን አውቋል፣ መድኃኒቱን አውቋል። ዛሬስ ብዙዎቻችን ለምንነሳታችን ምክንያት የሆነልን እናውቅ ይሆን? ለፈውሳችን ምክንያት የሆነልን እናውቅ ይሆን? ይህን ያንዳንዳችን በልቦናችን ልንመረምረው ይገባል ማለት ነው። ይህ ሰው በዮሐንስ ወንጌል ምዕራፍ 9 ላይ የምናገኘው በደረቅ ግንባር ላይ የተሳለለት ሰው ከአይሁድ ጋር ክርክር ሙግት ይዞ ነበር። ማን አዳነ ሲባል ከአንድም ሁለት ሶስት ጊዜ በተደጋጋሚ አዳኙን ወይም ደግሞ የፈወሰውን ያስረዳቸው ነበር። ይህንን እኛ ከወዴት እንደሆነ አናውቅም ባሉት ጊዜ የተናገራቸው ነገር ይደንቃል። እንዲህ ነበር ያላቸው፣ እናንተ ይህንን ሰው አለማወቃችሁ ድንቅ ነው አላቸው። ለምን እንዲህ አለ ቢሉ እለት እለት መጽሐፍትን የሚመረምሩ መጽሐፍትን የሚያመሰጥሩና የሚተረጉሙ እነሱ ናቸውና፣ በአይሁድ ምኩራብ ውስጥ መጽሐፍትን የሚፈቱ እነሱ ናቸው። ሄሮድስ እንኳ ስለ ኢየሱስ ክርስቶስ መምጣት፣ ስለ ንጉሱ መወለድ በሰማ ጊዜ እንዲህ አይነት ሰው እንደሚወለድ ትንቢት ተነግሯልን ብሎ የጠየቃቸው አይሁድን ነው። አይሁድ ይሄኛውን እያወቁ መድኃኒዓለም ኢየሱስ ክርስቶስን ግን አናውቅም አሉት። እያወቁት የማያውቁ ቢኖሩ አይሁድ ናቸው ማለት ነው። እኛም እንደ አይሁድ እንዳንሆን ልንጠነቀቅ ይገባል ማለት ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም አለ። ለምን አልተቀበሉትም? አላወቁትም። ስላላወቁት ነው የማርያም ልጅ የዮሴፍ ልጅ ወንድሞቹ ስነዮሳ እና ያዕቆብ አይደሉምን ብለው ተሰናከሉበት ይላል። ዛሬም በዚህ ዘመን በአምላካችን በመድኃኒታችን በኢየሱስ ክርስቶስ የማይሰናከል ሰው ብፁዕ ነው። ምክንያቱም አምላክ እያሉ ፍጡር ይሉታልና፣ ፈጣሪ እያሉ አማላጅ ይሉታልና አለማወቃቸውን ያሳየናል ማለት ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2:9 ላይ ስለ ክብር አምላክ ስለዚህ ስለ መድኃኒት ስለ ኢየሱስ ክርስቶስ መሰቀል ሲናገር አውቀውስ ቢሆን የክብርን ጌታ ባልሰቀሉትም ነበር ይላል። እንግዲህ አይሁድ ኢየሱስ ክርስቶስን ሲሰቅሉት አለማወቃቸውን ያሳየናል ማለት ነው። እያመለኩት፣ እየሰገዱለት፣ እየወደቁ፣ እየተነሱ አያውቁትም ማለት ነው። ከዚህ ባሻገር ደግሞ አብን ያመልኩታል። አብ የተባለው ስለምን እንደሆነ እንኳ ሳይረዱ ማለት ነው። አባቴንስ አባት ብትሉ እኔን ልጅ ባላችሁ ነበር፣ እኔ መንገድና ህይወት እኔ ነኝ፣ ከኔ በቀር ወደ አብ የሚገባ የለም ብሎ የተናገረውን ቃል ሲፈታው ይሄኛውን ነው የሚያሳየን። እኔ ልጅ ካላላችሁ አባቴን አባት ልትሉ አትችሉም። አባቴ አባት የተባለው እኔ ልጅ ስለሆንኩ ነው እና አባቴ አባት የተባለው እኔን ከባህሪው ስላስገኘኝ ነው ብሎ አመስጥሮላቸዋል ማለት ነው። እንግዲህ እኛም እንዳይሁድ እንዳንሰናከል ልንጠነቀቅ ይገባል። በእውኑ አምላካችን መድኃኒታችን ኢየሱስ ክርስቶስ ማን ነው? አማላጅ ወይስ ፈራጅ? ይሄን ልናውቅ ልንረዳ ይገባል ማለት ነው። በዮሐንስ ወንጌል ምዕራፍ 6:68 ላይ የዘላለም እንጀራ የህይወት እንጀራ እኔ ነኝ ባላቸው ጊዜ ተሰናከሉበት። ብዙ ደቀ መዛሙርቱም ወደፊት ሊሄዱ አልወደዱም ይላል። ዛሬም ከእግዚአብሔር ጋር መሄድ የማይፈልጉ በጣም ብዙ ሰዎች አሉ። በሰዎች ፍልስፍና በሰዎች ቀመር የሚሄዱ ማለት ነው። ተረፈ አርዮሳውያን ማለት ነው። ከነ አርዮስ ጀምሮ የተነሱት ኢየሱስ ክርስቶስን ፍጡር እያሉ የሚናገሩ ሰዎች በክርስቶስ መንገድ ወይም በእግዚአብሔር መንገድ የማይሄዱ ናቸው ማለት ነው። አይሁድ ተሰናከሉበት፣ ፈሪሳውያን ተሰናከሉበት፣ ጻፍት ተሰናከሉበት። ሐዋርያት ግን በሱ አምላክነት፣ በሱ ጌትነት፣ በሱ ፈጣሪነት ጸንተው ቆዩ። ለዚሁም ቅዱስ ጴጥሮስ ምስክርነቱን ይሰጣል። እናንተስ ልትሄዱ ተወዳላችሁን ባላቸው ጊዜ ጌታ ሆይ አንተ የዘላለም ህይወት እንዳለ አምነናል አውቀንማል ብሎ ሲያጸናለት፣ ትምህርቱም ከአይሁድ ትምህርት አካሄዱም ከአይሁድ አካሄድ መለየቱን ያሳየናል ማለት ነው። በሌላ መልኩ ስንመለከተው በአንደኛ ሳሙኤል ምዕራፍ 2 ቁጥር 11 ላይ ስለ አፍኒንና ፊናስ ሲናገር፣ አፍኒንና ፊናስ ግን ምናምንቴዎች ነበሩ፣ ገና እግዚአብሔርን አያውቁም ነበርና ይላል። ምን ብለው ያገለግሉት ነበር? ምን ብለው ይሰግዱለት ነበር? ምን ብለው መስዋዕት ያቀርቡለት ነበር? ታቦተ ጽዮንን ሲሸከሙ ምን ብለው ይሸከሙ ነበር? ሳያውቁት ማለት ነው። ሳያውቁት። ዛሬም እኮ ሳናውቀው የምንሰግድ ብዙ ሰዎች እንኖራለን። ሳናውቀው የምንማጸን ብዙ ሰዎች እንኖራለን። ሳናውቀው ሌላ ነገር በአምላካችን ላይ የምንናገር ብዙ ሰዎች እንኖራለን። የአፍኒንና ፊናስ ልጆች እንዳንሆን ልንጠነቀቅ ይገባል። ለዚህም አምላካችን እግዚአብሔር ይርዳን። ታላቁ ሰው ሊቀ ነቢያት ሙሴ በኦሪት ዘጸአት ምዕራፍ 32 ምዕራፍ 33 ቁጥር 12 ላይ እንዲህ የሚል ቃል እናገኛለን። ኦሪት ዘጸአት ምዕራፍ 33 ቁጥር 12 ሊቀ ነቢያት ሙሴ እግዚአብሔርን እንዲህ ስል እንዲህ ያለ ሲማጸነው እንሰማለን። ዘጸአት 32 ቁጥር 12 ዘራችሁን እንደ ሰማይ ከዋክብት ዘጸአት 33 ቁጥር 12 ይቅርታ፣ ዘጸአት 32 ቁጥር 13 እግዚአብሔርም ሙሴም እግዚአብሔርን እነሆ አንተ ይህን ሕዝብ አውጣ ትለኛለህ፣ ነገር ግን ከእኔ ጋር የምትልከውን አላሳወከኝም፣ አንተም ከሁሉ ይልቅ አወቅኩህ፣ ደግሞም በእኔ ፊት ሞገስን አገኘህ አልከኝ። አሁንም በፊትህ ሞገስን አግኝቼ እንደሆነ አውቅህ ዘንድ በፊትህም ሞገስን አገኝ ዘንድ ይህንን ትልቅ ሕዝብህ እንደሆነ አውቅ ዘንድ ግለጥልኝ ወይም መንገድህን አሳየኝ ይለዋል። አውቅህ ዘንድ መንገድህን አሳየኝ። አሁን ዛሬም ጸሎታችን መሆን ያለበት እንደዚህ ነው። ፈውስን እንጠይቅ ይሆናል፣ እንፈወስ ይሆናል። የፈወሰንን እንድናውቅ ተማጽነን የማናውቅ ከሆነ ራሳችንን ጥያቄ ውስጥ እንከታለን ማለት ነው። ታላቁ ሰው ሙሴ የሚያስተምረን ይሄኛውን ነው። ቤተ ክርስቲያን ሁልጊዜ እግዚአብሔርን እንድናውቀው መንገዶችን፣ ሁኔታዎችን ታመቻችልናለች ማለት ነው። ምስጢራትን እያሳየች የተለያዩ ታሪካትን እየነገረች እግዚአብሔርን እንድንከተል እግዚአብሔርን እንድንመስል ዘወትር ታተጋናለች ማለት ነው። እንግዲህ መጻጉዕ እግዚአብሔርን አለማወቁ ነው የሚያሳየን። አይሁድ ማን ያዳነህ ሲሉ ያዳነኝን አላቀውም ሲል እንሰማዋለን ማለት ነው። ባለማወቁም ነው በዕለተ አርብ ጊዜ መስቀል ተሸክሞ መድህን አለም ኢየሱስ ክርስቶስ ሲሄድ በሰንበት እኮ አልጋህን ተሸክመ ሂድ ያለ ይህ ሰው ነው ብሎ በጥፊ ተማታ። አባቶቻችን ተረተውለታል። ታሞ የተነሳ ፈጣሪውን ረሳ። ከሀብት በኋላ ፈጣሪያችንን ይረሳን ምን ያህሎቻችንን? ሙሉ ጤንነት ካገኘን በኋላ እግዚአብሔርን የተውን እግዚአብሔርን የረሳን ምን ያህሎቻችን ነን? የለመነው ልመናችን ከተሳካ በኋላ እግዚአብሔርን የረሳን ስንቶቻችን ነን? ከዘመዶቻችን እንድንቀላቀል እግዚአብሔርን እንድናውቅ እግዚአብሔርን አውቅ ዘንድ መንገድህን አሳየኝ የሚለው የሊቀ ነቢያትን ሙሴ ጸሎት ልናውቅ ይገባል ማለት ነው። አለበለዚያ እግዚአብሔር ገበታ ከዘረጋልን በኋላ ገበታ መገልበጣችን አይቀርም። እግዚአብሔር ከጠራን በኋላ ከጥሪው ማዕድ መነሳታችን አይቀርም ማለት ነው። ታላቁ ሰው የነበረው ይሁዳ ከታላቅነት ማዕረግ የወረደው መጨረሻ የአምላክን ማንነት ባለማወቁ ነው። በመጨረሻው ሰዓት እጁን በወጭቱ የሚሰደው አሳልፎ ይሰጠኛል እየተባለ እግዚአብሔርን ባለማወቁ ሕሊናውን በመሳቱ ወይም ልቦናውን በማደንደኑ እግዚአብሔርን ሲሸጥ እግዚአብሔርን ሲለውጥ እንመለከተዋለን ማለት ነው። እንግዲህ እንደህውድ እንዳንሰናከል ደግሞም እንደመጻጉ ክፋትን እንዳንሰራ አብዝተን ልንጠነቀቅ ይገባል። ይህ ከሆነ የተኛንበትን አልጋ የምንሸከምበት ጊዜ ሩቅ አይሆንም ማለት ነው። እግዚአብሔር አምላክ ስሙን ቀድሰን ክብሩን እንድንወርስ ይርዳን። የመከረን ያስተማረን የቅዱሳን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።